የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራጋው ጋር አብረናችሁ ቆያለን።
ሰላም እንደምናመሻችሁ። ለዛሬ ምሽት የመረጥናቸውን ዝግጅቶች ይዘን አብረናችሁ እናመሻለን።
የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አውንታዊ ሚና እንዲጫወቱ እንፈልጋለን ሲሉ የክልሉ ፕሬዝዳንት ጥሪ አቅርበዋል።
We leave this compound with the same biases, with the same thinking lines that you had when you were coming to the compound.
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል።
በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር አስተያየቱን ጨምሮ የያዘ ዘገባ አለ።
ለናቴ ዘኑላት እኔ ያዘኔ በቃቷል ምናምን ብሎ ጽፎ ዩኒቨርሲቲ ጠፍቷል ሲልም እኔ በጣም ከቁጥጥር ውጭ ነበር። አሁን ለመናገር እንደገና ሳስታውሰው ራሱ እንዳይመጣል።
በአደንዛዥ እጽ ጉዳይ ተሞክሯቸውን የሚያካፍሉን እናትና ልጅ በጋቢና አሳፍረናል። የዕለቱ የሙዚቃ ዝግጅትም አለን፣ ቤቲጂን ይዘናታል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ቀዳሚ ዘገባችን እናልፋለን። ቀዳሚ የጂጂጋ ዩኒቨርሲቲ ተማሪዎች ማህበረሰባችንን ለማቀራረብ በተጀመረው ለውጥ አውንታዊ ሚና ሊጫወቱ ይገባል ሲሉ የሶማሌ ክልል ፕሬዝዳንት ጥሪ አቀረቡ። የዘውጌነት አስተሳሰብ ሐላቀረ ነው ብለውታል። ዩናይትድ ስቴትስ በአዲሱ የኢትዮጵያ አንድነት ራዕይና ለውጥ በእጅጉ እንደተነቃቃች ደግሞ አምባሳደር ማይክል ሬነር አስታውቀዋል። የጂጂጋ ዩኒቨርሲቲ ተማሪዎች አገራቸው ከመቼውም ጊዜ በላይ ዛሬ እንደምትፈልጋቸው ማሳስበዋል። መለስካቸው አምሃ ዝርዝሩን ይዟል።
በኢትዮጵያ ዩናይትድ ስቴትስ አምባሳደር ማይክል ሬነር እና የሶማሌ ክልል ፕሬዚዳንት አቶ ሙስጠፋ መሐመድ በጂጂጋ ዩኒቨርሲቲ ተገኝተው ለማህበረሰቡ ያደረጉት ንግግር ሰሞኑን በሀገሪቱ አንዳንድ ዩኒቨርሲቲዎች የሚታየውን የሰላም መደፍረስና የአንዳንድ አሳዛኝ ሁኔታዎችንም መሰረት ያደረገ እንደሆነ ሁለቱም ተናጋሪዎች አመልክተዋል። ወደ መድረኩ መጀመሪያ የተጋበዙት ፕሬዚዳንት ሙስጠፋ መሐመድም ይህንን በግልጽ ካስቀመጡ በኋላ ከዚህ ቅጽር ግቢ የምንጠብቀው የመጨረሻው ነገር ራሳችሁን በዘውግ ተከፋፍላችሁ ማየትን ነው። ለመላው ያካባችሁ ማህበረሰብ አራያና መነቃቃት የምትሰጡ መሆን ይኖርባችኋል ካሉ በኋላ ይህንን የማነሳው ያለፉት 2 አስርት ዓመታት በሀገሪቱ የተሰበከው የማንነት ፖለቲካ ውጤት የሆነውና ሰሞኑን በአንዳንድ ዩኒቨርሲቲዎች የተከሰቱትን ችግሮች ከተመን በማስገባት ነው። ቀጥለውም ተማሪዎቹ ከዚህ የተለየ መንገድ እንዲይዙ ጥሪ ያቀረቡ
I think the country is going through a transition. It will move out of this, but it's going to be a turbulent transition.
እንደሚመስለኝ ኢትዮጵያ ከዚህ ሁኔታ በሽግግር ላይ ትገኛለች። ይህ ሽግግር ግን ማዕበልና ወጀብ የበዛበት ይሆናል። እንደ ወጣትና እንደ ተማሪ በዚህ ሽግግር ድርሻ ወይም ሚና ይኖራቸዋል። ያም የተለያዩ ማህበረሰቦችን ወደ አንድነት ማምጣት፣ ድልድዮችን መገንባት እንጂ የራሳችሁን በነገድና በሃይማኖት የመላየት ሚና አይደለም መጫወት ያለባችሁ።
አቶ ሙስጠፋ የዩኒቨርሲቲ ትምህርት ማለትም ምን እንደሆነ አስረድተዋል። የዩኒቨርሲቲ ተማሪ ማለት በአንድ ወይንም በሌላ የሙያ መስክ ሰልጥኖ እና የምስክር ወረቀት ይዞ መውጣት ብቻ አይደለም። በከፍተኛ ትምህርት ተቋም በዩኒቨርሲቲ ደረጃ ተምሮ መውጣት ሌላ ነው ይላሉ ፕሬዚዳንቱ።
If you leave this compound with the same biases, with the same thinking lines that you had when you were coming to the compound,
ይህን ቅጥር ግቢ ስትለቁ አስቀድሞ የነበራችሁን አመለካከትና ዝንባሌ ይዛችሁ የምትወጡ ከሆነ ተምራችኋል ለማለት በጣም ያዳግታል። የተሻላችሁ ዜጎች ሆናችኋል ለማለትም ያስቸግራል። ይህን ልትገነዘቡ ይገባል ብዬ አምናለሁ። በተጨማሪም አብዛኞቹ ልትይዟቸው የሚገቡ እሴቶች ከትምህርት ክፍላችሁ የሚገኙ አይደሉም። ከትምህርት ክፍሎች ውጭ ከሚገኙ መስተጋብሮችና የምትቀበሏቸውና የምታካፍሏቸው ዝንባሌዎችና አስተያየቶች ናቸው።
አምባሳደር ማይክል ሬነር በበኩላቸው ያተኮሩት ወጣቱ ከታሪክ ምን መማር እንዳለበትና የኢትዮጵያ ወጣቶችም ታሪክን ወደ ኋላ ተመልሶ ማረምና ማቃናት እንደማይቻል እንዲያስተውሉ የሚያስገነዝብ ነው። ወጣቱ የወደፊቱን የኢትዮጵያን ታሪክ ግን ለመስራት ኃላፊነትም መብትም እንዳለው አመልክተዋል። በተለይም በአዲሶቹ ኢትዮጵያ መሪዎች የተለየ አስተራርና ሀገሪቱ አዲስ እድል ተከፍቶላታል ብለዋል። አዲሱን አቅጣጫ ግን ያመላከቱት ከማንም ይልቅ የኢትዮጵያ ወጣቶች እንደሆኑ ግልጽ አድርገዋል።
But in many ways it was you, the young people of Ethiopia, who helped Ethiopia break from its history. And it was you
በብዙ መንገድ ኢትዮጵያ ከታሪኳ አዙሪት እንድትላቀቅ ያገዛችኋት እናንተ ወጣቶች ናችሁ። እኛን ሁላችንንም ኢትዮጵያ አዲስ አቅጣጫ ልትይዝ እንደምትችል ያሳያችሁን እናንተ ናችሁ። አሁን ደግሞ ኢትዮጵያ ከመቼውም ይልቅ ትፈልጋችኋለች። የለውጡን ሂደት በማገዝ ሁሉም ኢትዮጵያውያን ሊካተቱበት፣ ሁሉም ኢትዮጵያውያን እውነተኛ ዲሞክራሲን ለመገንባት በነጻነት የሚሳተፉባቸው ሂደቶች እንዲፈጠሩ፣ የኢትዮጵያ ብዝሃነትና አንድነት እንዲከበር፣ ኢትዮጵያውያን ለጋራ ዓላማ በአንድነት የሚሰሩበት፣ ሁሉም ለብልጽግና ለስኬታማነት የራሳቸው መንገድ የሚቀይሱበት እድል እንዲኖራቸው ኢትዮጵያ ዛሬ በተለየ ሁኔታ ተፈልጋቸዋለች።
አምባሳደሩ ባደረጉት ንግግርም አገራቸው በኢትዮጵያ ውስጥ የተፈጠረውን አዲስ ሁኔታ በተመለከተ መንግስታቸው ያለውን አቋም በግልጽ ያስቀመጡ ይመስላል። ዩናይትድ ስቴትስ በአዲሱ ኢትዮጵያ አንድነት ራይና ለውጥ በእጅጉ ተነቃቅታለች። ዩናይትድ ስቴትስ ባላት ሁሉ ይህንን ለውጥ ለመደገፍ እንደምትፈልግም ገልጸዋል። አምባሳደር ማይክል ሬነር መጪው ጊዜ በአዳራሹ የተሰበሰቡት ወጣቶችና በመላ ሀገሪቱ የሚገኙ መሰሎቻቸው መሆኑንም ገልጸዋል።
በጎም ሆነ ክፉ የኢትዮጵያ ታሪክ ተሰርቷል። ኢትዮጵያ የወደፊት እድል ግን ገና ነው። ይህንን የወደፊት ታሪክ መስራት ደግሞ የእናንተ ፋንታ ነው። በእኛ በኩል ዩናይትድ ስቴትስ ቁርጠኛ አጋራች ሆና ትቀጥላለች። ግባችሁን ለመምታት የሚያስችል አቅም ለመገንባት እናግዝ ዘንድ ዕውቀት እንድንገበይ አብራችሁን ስሩ። የአገራችሁንና የእናንተን መጻኢ ዕድል እንዲሳካ እንደምናደርግም ጭምር ለማገዝ የምንችለውን ሁሉ እናደርጋለን። ምክንያቱም ፍላጎታችን የተመሰረተው በጠንካራ ደስተኛና የተሳካላቸው ኢትዮጵያውያንና ኢትዮጵያ ላይ በመሆኑ እናም መጻኢው ዕድላችሁ ከእጃችሁ መሆኑን አስታውሱ። አመሰግናለሁ።
በመጨረሻም በአዳራሹ ተገኙ የዩኒቨርሲቲው ማህበረሰብ አባላት በተለይም ከተማሪዎች የተለያዩ ጥያቄዎች ለአምባሳደር ሬነር ቀርቦላቸው መልስ ሰጥተዋል። መልስካቸው አማ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
የተከታተላችሁ ትገኙት ጋቢና ቪኦኤ ነው። ወደ ሚቀጥለው ዘገባችን እናልፋለን። አደንዛዥ ዕፅን ጨምሮ የተለያዩ ሱስ ውስጥ የገቡ ወጣቶች ትኩረት ከተሰጣቸውና ተገቢው ክትትል ከተደረገላቸው ማገገም እንደሚችሉ የቀደመ ተመክሮ ያላቸው አንድ የሕክምና ባለሙያ ገለጹ። በነርስነት ሙያ ለ36 ዓመታት ማገልገላቸውን የተናገሩት ሲስተር ይርገዱ ሀብቱ ለ10 ዓመት ያህል በሱስ ተጠምዶ የነበረ ልጃቸውን ሕይወት መታደግ እንደቻሉ ተናግረዋል። ይህ 7 ዓመቱ ልጃቸው እስራኤል ሰለሞን ከሱሶቹ ወጥቶ የዩኒቨርሲቲ ትምህርቱን ከጀመረ 4 ዓመት እንደሆነም ገልጸዋል። ልክ እንደኔ መሆን ይቻላል በማለት ሌሎች ወጣቶችን ያስተማርኩ ነው ብሎናል። ጽዮን ግርማ እናትና ልጅን በአንድ ስልክ መስመር አነጋግራ ተከታዩን ዘገባ አጠናቅራለች። ሲስተር ይርገዱ ሀብቱ በነርስነት ሙያ ለረጅም ዓመት አገልግለዋል። ከጡት ካንሰር ህመም የዳኑም ናቸው። ከዚህ ህመም እኩል ለኩል የሚያስቀይ ሌላ ህመም እንደነበራቸው ይናገራሉ። የልጃቸው ወጣት እስራኤል ሰለሞን ሱስ ውስጥ መግባት
የራሴ ልጅ ለ10 ዓመት ሱሰኛ ሆነብኝ። በመጨረሻ ከአዲስ አበባ ዩኒቨርሲቲ ተስፋ ቆርጦ ራሴን አጠፋለሁ ብሎ ወጣ። በዛ ያው ከባድ ነው እንዴ ንግግር የሚያልቅ አይደለም። ያሳለፍኩት የ15 ዓመት ነው ማውቀው። በጣም ከባድ ነበረ። አንድ እናት ልጇ ሰብስተንስ ሲገባባት ምን ያህል ከራና ስቃይ እንደሆነ ቤተሰብሽ በሙሉ ነው የሚታመመው።
ሲስተር ይርገዱ አሁን ልጃቸው ከሱስ ነጻ ከሆነ 4 ዓመት እንደሆነው ይናገራሉ። ልጃቸውን እስራኤል ሰለሞንና እርሳቸውን በስልክ መስመር ላይ ጋብዤ አነጋገርኳቸው። ሲስተር ይርገዱ ሀብቱና እስራኤል ሰለሞን እንግዲህ ፈቃደኛ ሆናችሁ ያላችሁን ልምድ ልታካፍሉን ስለተገኛችሁ በአንድ መስመር ላይ ስለሆናችሁ አመሰግናለሁ። እስቲ ሲስተር ይርገዱ መጀመሪያ ወደ እስራኤል ከመምጣታችን በፊት በጣም አስቸጋሪ ጊዜ አሳለፍኩ የሚሉት የትኛው ነው?
አራተኛ ልጅ ነው። በጣም መጨረሻ ልጅ ደግሞ ይታዘነለት የሚታሰብለት ነው። በዛ ሁኔታ ውስጥ እያለ ነው እንግዲህ እሱ 6ኛ ክፍል ተማሪ ሆኖ ሲነግረን አሁን ካለፈ በኋላ ጫት ደስተና ሲጋራ ደስተና ሲባል በዛ ልምምድ ውስጥ ራሱን ገባበት እና ኤሌመንተሪ ላይ ነው እሱ የጀመረው። ከዚህ እንግዲህ አምስት ማለት ነው አላውቀውም ነበር በማህበረሰብ ላይ ትግራይ ዘመቻ ይዤ ነበር እዛ ስለመለስ ወደ ሃይ ስኩል ሲገባ እሱ ዲፕ ሰብስታንስ ውስጥ በጣም ገብቶበታል ከዛ የባህሪ ለውጥ ሲመጣ የተለያየ ራሳቸውን ይቀይራሉ ምን ይላሉ እነዚያ ነገሮች እኔን አስደነገጡኝ ያው መከታተል ሲጀምር ከትምህርት ቤት ማውጣት መቅረት በትክክል አለመማር ጎበዝ ልጅ ነበረ አስተማሪዎቹ ይጠሩኛል እስራኤል እኮ ጥሩ ፖቴንሻል ያለው ልጅ ነው ግን ባህሪ ተቀይሯል ይሆናል ያው ማልቀስ ትጀምሪያለሽ እናቶች መጀመሪያ እንባ ነው የሚቀድመን በጣም ብዙ አነባ ነበረ በመካከል ላይ አይስኩሉን እስኪጨርስ ድረስ ቀላል አደለብ እያንዳንዱ ቀን ላይ መጨረሻ ላይ ዩኒቨርሲቲ ሲገባ ነው እንግዲህ ተስፋ ቆርጦ እሱም ተሰምቶት ከሰሜን ዘድያለሁ ምን እያለሁ ከዚህ በኋላ የጻፋቸው ወረቀቶች አሉ ራሴን አጠፋለሁ ወንድሞቹ ደግሞ ለእናቴ ዘኑላት የኔ ሀዘኔ በቃቷል ምናምን ብሎ ጽፎ ዩኒቨርሲቲ ጠፍቷል ሲለኝ እኔ በጣም ከቁጥጥሬ ውጭ ነበር አሁን ለመናገርም እንደገና ሳስታውሰው ራሱ እንዳ ይመጣል እና ያ ላይፍ ከባድ ነበረ ልጅ ራሴን አጠፋለሁ ብሎ ከዩኒቨርሲቲ ጠፍቷል ሲባል ማንም የወለደ ሰው ይሄ ነገር ምን አል ከባድ እንደሆነ በዛ ውስጥ እያለሁ እንግዲህ ለ15 ቀን የት እንዳለ አላውቅም ነበር በፈልግ አስፈልግ ምንም እዚህ ነው እንዲለኝ ሰው የለም በመጨረሻ አንድ ቀን ልጩፍ ላልቅስና በቃ ኦቶም እንደሆነ ይነገረኝ ምናምን ብዬ ከባለቤቴን ጋር ልጅ እንትናል እንደዚህ ሆነሽ የት ታገኘዋለሽ ምናምን አለ መጨረሻ ላይ ግን ጸሎት እናድርግ ወደ እግዚአብሔር እንጂ አንባንች ፍለጋ ልናገኘዋን ስለፋለ እኔም ከባድ ነበረ አንዱ ልጅ እንደና ተስፋም ለከነች አንተም ለከነ ብሎ ባለቤቴ እንትናለ መጨረሻ ላይ በቃ ለሊት አልተኛም ምግብ አይዋጥልኝ በዚህ ላይ ታማሚ ነኝ በጣም ከባድ ነበረ እንዲህ ለመግለጽ ይከብዳል መጨረሻ ላይ ግን ጓደኞቹ ማን ብለው ደውለው እስራኤል ወደ ቤተሰብ መምጣት ይፈልጋል ይቅርታ መጠየቅ ተፉስም መውጣት ይፈልጋል ግን እናቴን በድያለሁ ብሎ የሚሰማው ነገር አለ ሲሉኝ እኔ ምንም አልበደለኝም ነው ያልኩት ምንም ነገር አላደረገኝም ብቻ እሱ በእውነት አገኘው አልኩ አንድ ሆቴል ላይ ቁጭ አድርገው ጠሩት መጨረሻ ላይ በቃ ሳገኘው እስራኤል በድያለሁ ምናምን ስለው እሱ ያለቅስ ነበረ ማማ ካፌ ከሆነ የምትሰሪበት ሆስፒታል አስተኝኝ ከሶስት መውጣት ፈልጋለሁ አለኝ እሺ አልኩ ጸጉሩን ተላጭ ምናለ ያው ሶስት ከሶስት ለመውጣት እሰኘው ፈቃደኛ መሆን አለበት ሐኪሙን ሄጄ ሳይከብደኝ ስታኪም አለው ገና ሳናገረው ማልቀስ ነው ስለዚህ ልፈኛ ነው ብሎ መናገር በጣም ቤት ከባድ እንደሆነ ብዙ ሰው ያውቃል አይናገሩ ብዙ ሰዎች ይህን የእሱን መጥረት ነበር እና መፈልገው በቃ ያለቀስኩ ሳናገረው እንደዚህ ልጄ ስጥ ለብቶ ግን አሁን መውጣት ይፈልጋል ስለው አምጫጫለ ወሰድኩት ያስጠኛት ከዛ በቃ እግዚአብሔር ረዳው ወሰነ እሱ እንደውም እንትን ያልገለጽኩት ነገር ከዛ ግሪፕ ጋር ጳውሎስ ሆስፒታል አምስት አልጋ አለ አምስት ሆነው ተኝተው እዛ ውስጥ ሁሉ ነገር እያሻሻለ መጣ።
እስራኤል እንዴት ልትወስን እና ወደ እናት ተመልሰ ከሱስ ውስጥ ለመውጣት ውሳኔ ላይ ልደርስ ቻልክ?
ሱስ ውስጥ ያሳለፍኩት 10 አመት አካባቢ ለሙንተሪ ተማሪ ያለው ከፍተኛ ክፍል ጀምሮ ዩኒቨርሲቲ ጆይን አድርጌ 2 አመት እስከ ተማርኩበት ጊዜ ድረስ ማለት ነው። በእነዚያ ጊዜያቶች ውስጥ ለረጅም ጊዜ ሱሰኛ መሆኔን አላምንም ነበር ፈጽሞ ማለት ነው። ቤተሰብም በተለያየ አጋጣሚ ከቤተሰብ ጋር ስንጋጭ ያው ብዙም ያገናኙ ነገሮች ስላሉ ከቤተሰብ ጋር ስንጋጭ ሱሰኛ እንደሆንኩ ሲነግሩኝ የማልቀበልበት ሁኔታ ነበር ያለው። በሌሎች አካባቢዎችም ቢሆን ሱሰኝነትን በቃ ሱሰኛ ነኝ ብዬ ፈጽሞ ለራሴ አላምንም ነበር። በፈለግኩ ጊዜ አቁማለሁ፣ ነገ እተወዋለሁ፣ ችግር የለውም ስፈልግ እንደዚህ አደርጋለሁ የሚለው ማንነት ነበር ውስጥ ያለው እንጂ ሱሰኛ ነኝ ብዬ አላምንም ነበር። ግን ወደ እንደዚህ አይነት ሁኔታ መምጣት የጀመርኩት በዛ ህይወት ውስጥ እያሳለፍኩኝ በሄድኩበት ጊዜ በጣም ብዙ ነገሮችን በህይወቴ አጥቻለሁ። ማለት ሱስ በህይወቴ ውስጥ ያስከተላቸው ብዙ ጥፋቶች አሉ። ከትምህርቴ መጀመር እችላለሁ። ትምህርቴን ፋንክሽን አድርጌ መማር ስላልቻልኩኝ ትምህርቴን አቋረጥኩበት ሁኔታ ያለው። ከቤተሰብ ጋር ተጋጭቻለሁ። ከቤተሰቤ አጥቻለሁ በዛ ሰዓት ማለት እችላለሁ። ጤንነቴ ላይ የተለያየ ችግር ደርሶብኛል። ከሰዎች ጋር ሶሻል ላይፍ በአጠቃላይ የተቆራረጠ ነው። ምንም አይነት ሶሻል ላይፍ የለኝም። ከሰዎች ጋር እንደገና ያንን ነገር ለማሟላት በሚሄዳቸው መንገዶች ጋር በጣም ከብዙ ሰዎች ጋር ተጋጭቻለሁ። ብዙ ሰዎች የሚያስቀየምኩበት ሁኔታ አለና የእነዚህ ነገሮች ዘቴ በጣም ምስቅልቅል ብሏል እና ካሳደረብኝ ጠባሳ የተነሳ ወደ መጨረሻ አካባቢ እነዚህ ነገሮች ሳስባቸው በቃ የሳን ሱሰኛ የሚለውን ነገር ተቀበልኩኝ እና ከእነዚህ ነገሮች የተነሳ ነው ከዚህ በኋላ በቃ ተጨማሪ እርምጃ ወደፊት መራመድ አልችልም፣ እዚህ ጋር ማቆም አለብኝ፣ መለወጥ አለብኝ ብዬ ማሰብ የጀመርኩት ያሳለፍኩትን ነገር ሳስበው፣ የደረሰብኝን ጠባሳ ሳስበው ነው ማቆም አለብኝ ወደሚለው ውሳኔ ደረሱ።
እናትህ ቀደም ብለው ተናግረዋል፣ ጫት ግዛ እንደዚህ ከሚል ከልጅነትህ ነው የጀመርከውና በጣም ሱስ ውስጥ የከተተህና መጥፎ የነበረው ከጫት ሌላ የምትወስዳቸው ነገሮች ነበሩ?
አዎ፣ ጫት ብቻ አይደለም። ያው ሁሉንም ነገር እጠቀም ነበር። ጫት እቅማለሁ፣ መጠጥ ጠጣ ነበረ፣ ጋራም አጨሳለሁ፣ እንደገና ካናቢስም አጨሳለሁ። እነዚህ ነገሮች በአጠቃላይ አደርግ ነበር። ያው ሱስ ውስጥ ሲገባ መጀመሪያ ምናልባት በአንዱ ነገር ሊጀመር ይችላል። ሲጋራ በማጨስ ሊሆን ይችላል፣ ወይ ጫት በመቃም ሊሆን ይችላል፣ ወይ መጠጥ በመሞከር ሊሆን ይችላል። በሂደት ግን ተያያዥነት ያላቸው ስለሆኑ ሁሉንም መሞከርና ለሁሉም ደግሞ ጥገኛ መሆኑ የማይቀር ነገር ነው። በብዛት ይሄ ብዙ ወጣቶች ላይ የሚታይ ነገር ነው እና እኔም ስጀምር ሲጋራን ሞክረው በሚል በሲጋራን በመሞከር ነው የጀመርኩት። ዩኒቨርሲቲ እንደውም ያው ከቤተሰብ ርቀሽ የምትሆኝበት ቦታ ስላለ ነፃ ነሽ፣ በራስሽ ነው ውሳኔዎችን የምትወስኝ። ከዚያ የተነሳ ነፃነት ስላለ ያንን ነገር ለማድረግ የሚመች ኢንቫይሮመንት ነው ያለው እና ይጨምራል። እንዲሁም እዛ ዩኒቨርሲቲ አካባቢ ያለው ለዛ ተጋላጭነቱ በጣም ከፍተኛ ነው በፊት ከነበረበት።
ሲስተር ይርገዱ እስራኤል አምኖ መጥቶ አስተካክላለሁ ከሱስ ውስጥ ወጣለሁ ብሎ ሆስፒታል እንዲተኛ ሲያደርጉት አምነውት ነበር? እውነቱን ነው ብለው ተቀብለውት ነበር?
ብዙ ሰው እንደሚያውቀው እናት ልጇን ታምናለች። ሁልጊዜ የተናገሩት ነገር ተግባራዊ ባይሆንም እኔ ዛሬ ተዋለሁ ነገ እንዲያረጋለሁ ግድልሽ ምግብ አይቀጥልም ሲለኝ ሆነ እሱን እንዳመንኩት ነው። እና እንደዛም ሲለኝ ያው እዛም ላይ ስለምሰራ ነው ሱስ ላይ የምሰራ ስለነበረ ብዙዎቹ ወስነው ራሳቸው ከመጡ ከሱስ መውጣት ወይም ሱስ በሽታ ነው በቃ ልታከም ብሎ ሲወስን ሰው መውጣት ይችላል። እና አምኛው ነበር ያው ስራዬም ጋር ተያያዥነት ስላለው ከራሳቸው ከመጣ ሊድኑ እና ከሱስ ሊወጡበት ይችሉ።
ምንድን ነው የረዳ ከህክምናው ሌላ? እንግዲህ መጀመሪያ አመንክ፣ መቀየር አለብኝ አልክ፣ ከዛ ወደ ህክምና ሄድክ፣ ከዛ በኋላ ምን ረዳ?
ከሱስ እንደወጣ የረዱ ነገሮች በጣም ብዙ ናቸው። የመጀመሪያው ነገር ያው በህክምናውም ራሱ የሚመከር ነገር አለ። ሁሉም ሰው መንፈሳዊ ህይወት በተመለከተ ሁሉም ሰው የራሱ የሆነ ሃይማኖት አለው። በመንፈሳዊ ህይወት መደገፍ፣ ለዛ ነገር ራስ ማሳለፉ መስጠት በህክምና የሚመከር ነው። አንዱ ከሱስ ለመውጣት ትሪትመንት ነው እና እኔ የመጀመሪያው ትልቁ ነገር ራሴን አሳልፌ ለማምኖ እግዚአብሔር ሰጥቼ እግዚአብሔር እንዲረዳኝ ነገሮችን በሱ ላይ ጥዬ ያሳለፍኳቸው ጊዜያቶች በጣም ረድተውኛል እና ሆስፒታል ውስጥ ተኝተንም የተለያዩ የሚሰጡን የምክር አገልግሎቶች፣ የጋራ የውይይት ጊዜ፣ የምናነባቸው መጽሐፎች እነዛ በጣም ረድተውኛል ብዬ አስባለሁ። የመዝናኛ ቦታዎችን ከመምረጥ አንጻር ከእነዚያ ጋር ተያይዘው ተመልሶ ወደዛ ነገር ላለመግባት የሚደረገው ጥረት ሆስፒታል ውስጥ ያለው ሳይሆን ከሆስፒታል ውጭ የሚኖረው ነበር ከባድ የሚሆነው። እሱንም በተመለከተ ያው የበፊት ኢንቫይሮመንት ጋር ላለመሄድ፣ ከበፊት ጓደኞች ጋር ብዙ ላለማሳለፍ፣ ራስን ላለማጋለጥ ሲባል ማለት ነው፣ ውሎን መቀየር፣ እንደዚህ አይነት ነገሮችን ብዙ ሰራውባቸው ስለሆኑ እግዚአብሔር ዘጠኝ ስኬታማ መሆን ይችላል።
አሁን እንደገና ዩኒቨርሲቲ መመለስህን ነግረውናል እናትህና። ምንድን ነው የምትማረው? ተመለስክ ወደ ዩኒቨርሲቲ ወይስ ሌላ ቦታ ሄድክ?
እየተማርክ ያለሁት ያው ኮሌጅ ውስጥ ነው፣ የቴዎሎጂ ትምህርት ቤት ውስጥ መሰረተ ክርስቶስ ኮሌጅ የሚባል ደብረ ዘይት አካባቢ። ዘንድሮ የአራተኛ ዓመት ተማሪ ነኝ፣ የዲግሪ ማለት ነው። ዘንድሮ መረቃለሁኝ፣ እግዚአብሔር ረድቶኝ የዲስቲንክሽን ተማሪ ነኝ።
የከፍተኛ ማዕረግ
ወድጄው ነው የምማረው። በጣም ወድጄው ነው የምማረው። ራሴን ሰጥቼ ነው ብዙ ታይም ለትምህርት ይሰጣሉ። ማጥናት በጣም ነው ደስ የሚለኝ። ከሰዎች ጋር ያለኝ ሶሻል ላይፍ በጣም ተስተካክሏል። ከቤተሰብ ጋር በጣም ደስ የሚል ግንኙነት ነው ያለኝ። ትዳር መስርቻለሁ በዚህ አራት ዓመት ውስጥ። በቀጣይ ደግሞ ልጅ ለመውለድ ያው በእግዚአብሔር ፍቃድ ወደዛ መሄድኩኝ እና ከሆስፒታል ወጥቼ ህይወቴ ከተቀየረበት ጊዜ ጀምሮ እየኖርኩ ያለሁት ህይወትና በፊት በስሁስ የነበርኩበት ጊዜ የነበረኝ ህይወት ፈጽሞ የማይገናኝ በምንም ነገር የማይቀራረብ ነውና በፊት ሱስ ያለው ከሱስ ውጪ ሌላ የተሻለ ህይወት ያለ አይመስለኝም ነበር። ሰው እንዴት ሲጋራ ማጨስ አቁሞ መጠጣት አቁሞ መቃም አቁሞ በምን ይዝናና ላይፉን እንዴት ይመራል ብዬ በጣም ስብ ነበር። ማቆምን እንኳን ሳስብ ግን ከወጣው በኋላ አሁን ባለውበት በመጣሁት በዚህ በአራት አመቱ መንገድ በጣም የተሻለ ህይወት እንዳለ በጣም ብራይት የሆነ ፊውቸር እንዳለ ረፍት ደስታ እንዳለ በጣም ያየሁበትና እግዚአብሔርን በጣም ማመሰግንበት ሁኔታ ነው ያለ።
ሲስተር ይርገዱ እንግዲህ ልጆት እንደዚህ ሲቀየር ከዛ ቀደም በለቅሶና በሀዘን ሲገልጹት ከነበረው ስሜት አሁን እስራኤል እንደነገረን ህይወቱ ተቀይሮ እዛ ለ10 አመት ከቆየበት ኢየሱስ ህይወት ውስጥ ወጥቶ አሁን ወደ ሌላ ህይወት ወደ ሌላ ተስፋ ወደ ሌላ አዲስ ነገር እየተቀየረ ነውና ምንድነው ስሜቱ ለርሱ አሁን?
ለኔ ያው መግለጽ ያቅተኛል። ዛሬ ለምንድነው ይሄን ከካንሰር ያቆምከኝ ይሄን ልታሳየኝ ነው ወይ? ያኔ መሞት ነበረብኝ አልኩ ሰው ነኝ። በቃ መሞት ነበረብኝ እኔ ቆሜ የምን ልጅ አይነት ልጅ ማየት አልፈልግም። ለዚህ ነው ወይ መረስ ያርክልኝ አሁን እሱን አስታውሰኛ መግለጽ ይከብደኛል። አሁን ልጅን አልፎ ዛሬ ደግሞ ይህንን ሲያሳይኝ በቃ አሁን ነው ለእኔ እረፍት ማለት እንደው በቃ በሰላም ማረፍ ማለት።
እስራኤል መጀመሪያ በሱስ ውስጥ እያለ የእናትህን ሁኔታ የእናትህን ለቅሶ እንዴት ነበረ የምታየው? ይስማህ ነበረ ወይስ እንደው ከምንም አትቆጥሮም ነበር?
ከምንም አልቆጥሮም ማለት ይከብደኛል። ግን ያው በሱስ ውስጥ ሲሆን ራሱን የሚደብቅበት ቦታ ነው ማለት ትክክለኛውን የውስጣችንን ስሜት የምንረዳበት ቦታ አይደለም። ትሰኝነት ትክክለኛውን የተፈጥሮ ስሜታችንን የምንረዳበት ቦታ ስላልሆነ ሰዎች ስለኛ አላቸው ዋጋ የተነሳ ሲያለቅሱ ወይም ኬር ሲያደርጉልን የተለያየ አይነት ነገር ሲያደርጉ ለነሱ ዋጋ ላንሰጥ እንችላለን። ምክንያቱም ትክክለኛው ማንነታችን የምናዳምጥበት ይሆናል፣ ራሳችን የምንደበቅበት ይሆናል።
አሁን እናትና ልጅ አዲስ ህይወት የተሰኘ ኢየሱስ ማገገሚያ ከጳውሎስ ሆስፒታል ጋር በመተባበር ከከፈቱ 1 አመት እንደተቆጠረ ነግረውኛል። አላማቸው ደግሞ በዚህ ውስጥ የሚገኙ ወጣቶችን መርዳት ነው። የእስራኤል ቀጣይ ዓላማም ብዙ ወጣቶችን ማዳን ለሌሎች ትምህርት መሆን ነው። ሲስተር ይርገዱ ሀብቱና ልጃቸው እስራኤል ሰለሞንን የህይወት ተሞክራቸውን ስላካፈሉን በአድማጮች ስም አመሰግናለሁ።
እሺ ቀንኛም በጣም እናመሰግናለን።
ለን ወደ ተከታዩ ዘገባችን እናልፋለን። ከአፍሪካ ህብረት ጋር የሚሰራው All Africa Music Awards በምህጻረ ቃል አፍሪማ አመታዊ ሽልማት ዝግጅት ቅዳሜ ህዳር 15 2011 ዓ.ም በጋና አክራ በግዙፍ ብሔራዊ አዳራሽ ለ5ኛ ጊዜ ተካሂዷል። የአፍሪካ ህብረት ተወካዮች፣ የአፍሪካ ቱሪዝም ሚኒስትር፣ ዲፕሎማቶች፣ በርካታ የጥበብ ሰዎችና ዓለም አቀፍ ሚዲያዎችን ጨምሮ 5000 ተጋባዦች በምሽቱ ታድመው ነበር። በዚህ በአፍሪካውያኑ የጥበብ ሰዎች የሽልማት ምሽት ኢትዮጵያዊቷ ድምጻዊት ቤቲጂ ወይም ብሩክታዊት ጌታሁን ተስፋ የተጣለባት ምርጥ ድምጻዊት ከአፍሪካ የአመቱ ምርጥ አልበምና ከምስራቅ አፍሪካ ምርጥ ሴት የጥበብ ሰው በሚሉ 3 ዘርፎች አሸናፊ ሆናለች። መስታወት አራጋው ቤቲጂን አነጋግራ ተከታዩን ዘግባለች።
I say thank you for the first award. This is the second award I'm getting. I'm so happy. First of all, I want to thank God. I want to thank
በቲጂ ወይም ብሩክታዊት ጌታሁን በምሽቱ ለሽልማት በወጣችበት ጊዜ የተናገረችው ነው በጥቂቱ ያስመናናችሁ። በዚህ በያዝነው አመት ለአድማጭ ባደረሰችው ወገግታ በተሰኘው አልበሟ ውስጥ በተካተቱት ስራዎቿ ነው ቤቲጂ በዘንድሮ የአፍሪማ በ3 ዘርፍ ተሸላሚ ለመሆን የበቃችው። ረማን ነው የተሰኘው ሙዚቃ ተስፋ የተጣለባት ድምጻዊት መንገድ ኛ በተሰኘው ደግሞ የምስራቅ አፍሪካ ምርጥ የሴት ድምጻዊትና ወገግታ በሚል ስያሜ ያሳተመችው ሙሉ አልበሟ ከመላው አፍሪካ ያመቱ ምርጥ አልበም በሚል አሸናፊ አድርጓታል። ሽልማቱ ከተካሄደበት አክራ እንደተመለሰች ቤቲም እንኳን ደስ አለሽ ብለናታል።
እንኳን አብሮ ደስ አለን።
ውድድሩ ምን ያህል ጊዜ ፈጀ?
ውድድሩ ያው በአንድ አመት ውስጥ የተሰራ ነገር ነው የሚያወዳድሩት። በዚህ አልበም የወጣው ራሱ ጁን 21 አካባቢ ነበረ። ዋናው ውድድር 3 ወር ነው የፈጀው። ከዛ በፊት ከደም ብሎ
ልክ አልበሙን ይወጣ ማስከባት ነበርብን ዳፊማ መላክ ነበርብን ከዛ በኋላ ፈደውት ነው እነሱ መርጠው ኖሚኔት ካደረጉት በኋላ ነው
በየአመቱ ሲያወዳድሩ የራሳቸው የሆነ መስፈርት አላቸው የቅጅም ይሁን የሙዚቃ ካሄድሽ ያዘፋፈን ስልትሽ ግጥሙን እነሱ የሚያዩበትን መንገድ አስበሽ ነው ያስገባሽው
እነሱ የሚወዱት ይሄን ይወዳሉ ይሄን ይተዋሉ ምናም በሚል አስተን ሳይሆን እኛ ልክ ሙሉል ዘንድ ይላክ ነውና እሱ ነው እንዲሰሙ ያደረግነው የተለያዩ ጃዶች ትደር አብረው ሆነው ነው ከዛ በኋላ ተስማምተውበት ኖሚኔሽን የሚያወጡትና እነሱ ናቸው እንጂ መረጡት እኔ ይሄ ቢላክ ጥሩ ይሆናል ምናምን የሚል አስቤ አይደለም ሙሉን አልበም ይላኩት አሁን ለምሳሌ ሲንግልም ብቻ የሰራሱ ሲንግልም ብቻ መላክ ይችላል ከአልበሙም ደግሞ መርጦ አንድ ዘፈን መላክ ይችላል ሚዚክ ቪዲዮ ቢያወዳድራሉ እኔ አሁን ሚዚክ ቪዲዮዎች አልሰራውም ነበረ ሙሉ አልበሙን ብቻ ነው ይላኩላቸው ግን ደግሞ ሲንግልም ሰርተሽ በቪዲዮ ሰርተሽ ቪዲዮን ብቻ መላክ ትችያለሽ ማለት በቃ በየአመቱ ስለሚደረግ አሁን በ2018 የተሰራን ነገር ነው የምትልኪላቸው ሁለት ሺህ 17 ላይ ምናምን ተሰራን ሳይሆን 2018 ላይ ብቻ የተሰራን ነገር ትመርጪና ትልኪላቸዋለሽ ከዛ እነሱ ሰምተው አይተው ማለት በቃ ለመወዳደር ብቁ ነው ብለው ሲገምቱ ነው ምን ያረጋሻል ከዛ ሁለት ግማሽ የነሱ ድምጽ አለበት አድማጮችም ቮት የሚያደርጉት ነገር እንዳለ ሆኖ ግማሹ ደግሞ ዳኛዎችም ድምጽ አለበት ከዛ በኋላ ነው ያው ዋናው ምርጫ ውጤቱ የሚደርሰው የሁለቱ ድምር ነው
ለመጀመሪያ ጊዜ ለኢትዮጵያውያን ድምጻውያን ከዚህ ቀደም ለተሳተፉ ይህ ያንቺ በሶስት ዘርፍ ማሸነፍ የመጀመሪያው ይመስለኛል አሁን ምን ተሰማሽ ልልሽ ነው ማለት ነው ምን ተሰማሽ እንግዲህ በሶስት ዘርፍ ማሸነፍ
ያው በጣም ደስታ ነው ምልሽ መጀመሪያ ላይ ፈርቼ ነበር ገባሽ ማለት ሳታሸንፊ ማጣት አለና በስድስት ነበር የታጨሁት በስድስት ዘርፍ ነበር የታጨሁት እና ያው ብዙ አድናቂዎችም በስድስት ዘርፍ ታጭቻለሁ በስድስት ዘርፍ መታጨቱ ራሱ በጣም ትልቅ ነውና በትልቅ ነው አሁን ደግሞ እናንተ ድምጽ ቢጨመርበት ማሸነፍም እችላለሁ ብዬ ፕሮሞሽን ብዙ ሰርተን ነበር ይሳቃል እንደተኝን ጋር ብዙ ነገር ሰርተውልኝ ነበር ማኔጅመንት የሚያደርገኝ ይዮብ ነው እነሱ ናቸው ማኔጅመንት የሚያደርጉኝ እነሱ ብዙ ፕሮሞሽን ሰርተው ነበር ከዛ ባሻገር ያው በቃ አይደለም ሰው ቦታ አርግ መታጩ ነገር አይኖርም እና ያው የውጤቱ ቀን ያሰራል እስከምታውቁ ድረስ አለማሸነፍም ባዶችን መምጣት አለባ እንደው አንድ እንኳን አገኘሁን ምናምን ያልክ የተመኘኝ ነበር ከስድስት አንድ በጣም ያመጠኝ ብዙ መጠየቅ አይደለም እያልኩኝ ነበር ያው እንደምንየው ስድስቱንም ትፈልጊያለሽ ከዛ በኋላ ግን ሶስት ሲሆን እውነትም በጣም ያስደስታለሁ
ማሪ እውቅናን ከመስጠቱ በተጨማሪ ሙዚቃን ከማስተዋወቁ በተጨማሪ ምን አይነት ሽልማት አለው?
ያው ዋንጫ ነው ሽልማቱ እና ደግሞ ሬኮግኒሽኑ ነው። ሬኮግኒሽኑ ከምንም በላይ የበለጠ ነገር ነውና እዚህ ናቸው ሽልማቶች።
ከዚህ በኋላ ምንድነው የምትጠብቀው? ምን አይነት ሙዚቃ ለመስራት ነው የምትፈልጊው? ምን አይነት የሙዚቃ ስልት ላይ ነው መቆየት የምትፈልጊው?
ይሄ የመጀመሪያው ነው እንጂ መጨረሻው አይደለም። በአፍሪካ ትልቁ ውድድርም ቢሆን እኔ ደግሞ ያው አፍሪካ ውስጥም ብቻ መጣት አይደለም ፈልገው ግን አፍሪካ ውስጥም ደግሞ ብዙ ገና የሌለሰም ይሄ አንድ እንዴት ነው ራሴን እንደማስተዋወቂያም የሚሆን መድረክ ነው ያገኘሁትና ከዚህ በኋላ አሁን እንግዲህ የመጀመሪያውን እርምጃ ተራምጃለሁ ከዚህ ወደፊት መቀጠል ነው ወደ ኋላ መመለስ የለም የተለያዩ አዳዲስ ስራዎችን ሰራለሁ የኢንተርናሽናልም ዘፈኖች አስባቸው አሉ እነሱንም በመስራት ገፋበታለሁ የኢትዮጵያ ባህሎችም የሆኑትን ነገሮች አልተውም እነሱንም አሁንም እንደምሰራው አድርጌ ሰራቸዋለሁ ምክንያቱም እኔ የተለየ ነገር አዲስ ነገር ይዤ መቅረብ የምችለው እንደዚህ ዓለም አቀፍ መድረክ ላይ ስወጣ እንደዚህም የራሴን ባህላዊ ነገሮችን እየጨመርኩ እየቀላቀልኩ አዲስ ነገር ስሰራ ነው ትልቅ ቦታ መድረስ የምችለው ብዬ ስለማስብ ያው ሙዚቃ አይነት ውስን የሆነ ነገር አልሰራም በተቻለኝ አቅም የተለያዩ ነገሮችን ግን ደግሞ እንዴት ነው የባከነ አይነት ሳይሆን እኔም የሚመስል ግን ደግሞ የተለያዩ ዘርፎች ሲገኙበት የሚችሉ አይነት ዘፈን የመስራት አሳብ ያለኝ ደረጃዬንም ደግሞ እንግዲህ እኔ አልማለሁ እዛ ደግሞ እግዚአብሔር ያሳካል አይደለም እየጣርኩኝ ከሄድኩኝ ስለዚህ እኔ ሀሳብ ደግሞ በቃ ትልልቅ መድረኮችን ደግሞ ከዚህም በላይ የተለቁትን መድረኮች እየተሳተፍኩኝ እያሸነፍኩም እየተወዳደርኩም ለመቀጠል ነው ሐሳቤ። ካሁን አሸነፍኩም ለመቀመጫ ሳይሆን አሸነፍኩም ለቆ ገና ብዙ ስለሚጠበቅብኝ አንድ ግድ ብለሽዋል ስለሚጠበቅብኝ መሮጥ አለብኝ፣ ብዙ መጣር አለብኝ፣ ገና ብዙ መልፋት አለብኝ።
ስለዚህ አሁን አንድ ሲንግል እንጠብቃለን ማለት ነው በቅርብ ቀን ከኬንያዊ ጋር ያልሽኝ በጋራም ተሰሩት?
አዎ አዎ፣ የአልበሜም ክሊፖች ይወጣሉ እንግዲህ ደሞ ያው መጣን
እንጠብቃለን። እንግዲህ መልካም የሥራ ዘመን ይሁንልሽ።
አሜን። እሺ እሺ፣ በጣም አመሰግናለሁ።
የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና እኔ መስታወት አራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበር። ጉዟችሁ የሰመረ ይሁን ይላልን እንሰናበታለን። መልካም ምሽት። በነገው ጉዞ
Kun Radio Sagale America.